መሰረተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስለዚህ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ ታህሳስ 3 ቀን 2015 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ሰኞ ታህሳስ 3 ቀን 1105 ቀናት አለፋቸው።
የወጣቶቹ ሰቆቃ ያብቃ እንበል እስከ መቼ?
ሲንፈራገጡ ይመላለጡ
በሚድረስ ከዝግጅት ክፍላችን የቀረበውን ሐተታ ከዜናው አስከትለን እናቀርባለን። በማስከተልም ታሪኩን የረሳ ይከፍላል አበሳ በሚድረስ የቀረበውን ኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን የካቲት ወር 2014 ዓመተ ምህረት እትምን አሰምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል።
በአዲስ አበባ ከተማ ዘርተኮር የሆነ የመምህራን ከስራ ገበታ ማፈናቀል መጀመሩ ተነገረ። በአዲስ አበባ ከተማ የኮከብ ጽባ ትምህርት ቤት አስተማሪዎች በዘራቸው ምክንያት ከስራ ገበታቸው እየታገዱ መሆኑ ተሰምቷል። እንደሚታወሰው ሰሞኑን በሁሉም ትምህርት ቤቶች በሚባል ደረጃ ኦህዴድ የተማሪዎቹን የኦነግ ባንዲራን ካልሰቀላችሁና ካልዘመራችሁ በማለት በተማሪዎች ላይ ወከባ ሲያስነሳ እንደነበር የሚታወስ ነው። ከትምህርት ቤት አብስና ንብረት እንዲወድም ከመድረግ እስከ ተማሪዎች ሲወስ መጥፋት ምክንያት ሆኗል። ከቦታ ወረራ እስከ ማንነት ማጥፋት አድማሱን አስፍቶ የተንቀሳቀሰ የሚገኘው የአገዛዙ ጠባብ ቡድን በዚሁ ታሪካዊ ኮከብ ጽባህ ትምህርት ቤት 9 የአማራ ብሔር ተወላጅ፣ 1 ትግራይ ተወላጅ፣ 2 ደቡብ ተወላጅ በአጠቃላይ 12 መምህራን ህዳር 30 ቀን 2015 ዓ.ም ተመረጡ። መደበኛ ስራቸውን ለመስራት በሄዱበት ሰዓት በጥበቃ እንዳይገቡ እንደተደረጉ የአይንማኞች ገልጸዋል። በደምቢዶሎ ዩኒቨርሲቲ የሚማሩ 9 ተማሪዎች መታገታቸው ተሰምቷል። በደምቢዶሎ ተማሪዎቹ የበፊቱ ጠባሳ ታሪክ አሁንም ጽንፈኛው አገዛዝ ተደግሟል። ከአማራ ተነስተው ወደ ደምቢዶሎ ዩኒቨርሲቲ ሲጓዙ የነበሩ ተማሪዎች ከጊምቢ ወደ ደምቢዶሎ እየተጓዙ ሳለ መንገድ ላይ ልዩ ስሙ ጎሊሶ ተብሎ በሚጠራው ቦታ አራጁና አሸባሪው ኦነግ የአማራ ተማሪዎችን ብቻ መስተዋቂያ በማየት ለይቶ ከመኪና በማስወረድ ወደ ጫካ ወስዶ እንደሰወራቸው ተገልጿል። ከታገቱ ቀን ጀምሮ የልጆች ስልክ አይሰራም ሲሉ የተማሪ ጓደኞቻቸውና ወላጆቻቸው አጋርተውናል። ታጋጅ ተማሪዎችም ቤዛ ተሾመ 5ኛ ዓመት የአርክቴክቸር ተማሪ ከአዲስ አበባ፣ ሰይዳ 5ኛ ዓመት የመካኒካል ተማሪ ከደባርቅ፣ ማህሌት 4ኛ ዓመት የማኔጅመንት ተማሪ ከደብረ ማርቆስ፣ ሲሳይ 4ኛ ዓመት ሳይኮሎጂ ከደብረ ማርቆስ፣ ደጀን 4ኛ ዓመት ከኮምፒቴሽናል ሳይንስ ከደቡብ ጎንደር፣ ኪሮስ 5ኛ ዓመት ሲቪል ኢንጂነሪንግ ከባህር ዳር፣ መለስ 4ኛ ዓመት ባዮ ቴክኖሎጂ ከጎንደር፣ ብዙአየው 4ኛ ዓመት ኮምፒቴሽናል ሳይንስ አካባቢ ያልታወቀና ብርሃኑ 5ኛ ዓመት ሲቪል ኢንጂነሪንግ ከባህር ዳር መሆናቸው ታውቋል። ካሁንም በፊት የታገቱ የአማራ ተማሪዎች ደብዛቸው መጥፋቱ የሚታወስ ነው። ከ3 ዓመት በፊት ህዳር 25 2012 ዓ.ም አሰራሰባት የአማራ ተወላጅ ተማሪዎች በኦነግ ታጣቂ ቡድን ታግተው ይኑሩ ይሞቱ ሳይለይ መረሳታቸው የሚታወቅ ነው። በነዚህ ታጋጅ ተማሪዎች ጉዳይ በአንድ ወቅት ከፍተኛ ተቃውሞና ዘመቻ ተጀምሮ የነበረ ቢሆንም ካንዳንድ ጉዳይ ይመለከተናል የሚሉ ንጹህ ኢትዮጵያውያን በስተቀር ሌሎቹ አሁን ስለ ተማሪዎች የሚያነሳ እንደሌለ ታውቋል። በወለጋ ያገዛዙ መር የሆነ ጭፍጨፋ የተፈጸመባቸው መሆኑን የተናገሩት ነዋሪዎቹ በ33 ዙር ስልጠና ከ2000 በላይ ልዩ ኃይል መመረቁን አውስተዋል። ይህ በመቶ ሺዎች ሆኖ የተመረቀው የኦሮሞ ልዩ ኃይል ህዝብን ከማገልገል ይልቅ ከኦነግ ጋር በመሆን አሁንም በሙሉ ወለጋ ተደጋጋሚ ጥቃት እየፈጸመ መሆኑ ታውቋል። የተጨማሪም ሟች የሆነው የአማራ ህዝብ ትጥቅ ማስፈታት የኦሮሞ ልዩ ኃይል የዘር ማጽዳት ትብብር ቅድመ ሁኔታ ስራ ላይ እንደሆነም ታውቋል። አጠቃላይ ግን የኦሮሞ ልዩ ኃይልም ሆነ በአካባቢ የሚገኙ ካድሬዎች ከጨፍጫፊዎች ጋር ተባባሪ ሆነው ንጹሃን አማራዎችን እየገደሉና እያፈናቀሉ ነው። የኦነግ ጥምር ኃይል በከማሽ ዞን የሚጅጋ ወረዳ ላይ ጦርነት በመክፈት ሰላማዊ ነዋሪዎችን እየገደለና እያፈናቀለ መሆኑ ተገለጸ። ከምስራቅ ወለጋ ዞን ድጋ ወረዳ ከአርጆ ጉደቱ በበርተ ከተሽከርካሪዎች ተጭኖ ወደ ቤሻንጉል የገባ የቡድን መሳሪያ የታጠቀ በብዙ ሺህ የሚቆጠር ኦነጋዊ ኃይል እየተስፋፋና እየወረረ መሆኑ ተገልጿል። በከማሽ ዞን ሚጅጋ ወረዳ ላይ ከረፋዱ 4 ሰዓት ጀምሮ ጦርነት ከፍቷል። የተደራጀና የተቀናጀ ጥቃቱን የከፈተውን በበለው ጅንጋንፎይ በሚጅጋ ወረዳ መንደር 42 ተንካራ በሚባል ንጹሃን በሚኖርበት አካባቢ ነው። ያገዛዙ ጨፍጫፊ ኃይል እየገደለና እያፈናቀለ መሆኑን በየጫካ የሚሳደዱ ነዋሪዎች የገለጹ ሲሆን አሁንም ከአርጆ ጉደቱ ከፍተኛ ቁጥር ያለው የኦሮሞ ልዩ ኃይልና የአሸባሪው አባላት ወደ መንደር 42 እየገቡ ነው። ይህ ዜና እስከተጠናከረበት ጊዜ ድረስ በከባድ መሳሪያ ጭምር በመታገዝ ንጹሃንን እያጠቁ ወረራውን አጠናክረው እየቀጠሉ መሆኑን ምንጮች ገልጸዋል። ምስራቅ አማራ ፋኖ በራያ ቆቦ በትግሉ ለተሰዉ ፋኖች የውቅናና የታደሰ ፕሮግራም በትናንትናው ዕለት ማካሄዱ ይታወሳል። በፕሮግራሙ እኛ አማራዎች በሌሎች እየተበላን ነው ያለነው፣ እርስ በርስ ለመበላላት የሚጋብዝ አጀንዳ መቀበል የለብንም የሚል አቋም ተንጸባርቋል። ከዚህ በተጨማሪም ጎጃም፣ ጎንደር፣ ሸዋ፣ ወሎ እያሉ የሚከፋፍሉ የራሳችን ሰዎች ከተላላፊዎቻችን የበለጡ የአማራ ጥላት ናቸው ያሉት ፋኖቹ ተብሉ ገና መጀመሩ ስለሆነ የአማራ ወጣቶች ዝግጅቱን አጠናክረው አገዛዙን ለመጓጋት ታጥቆ መነሳት አለበት ተብሏል። የቆምንበት የራያ መሬት ህይወታቸውን በሰጡ የፋኖ አባላት ነጻ ይወጣ እንጂ በችሮታ የተገኘ አይደለም በማለትም ገልጿል። በሰሜንም ሆነ በደቡብ የተሰለፈው ጠላት አላማው ቢችል አማራን ማጥፋት ካልቻለ አማራን አንገት ማስደፋት ነው። የአማራ ወጣት ከሶስት ተቆጥቦ ሙሉ ኃይሉን በጠላቶቹ ላይ እንዲያውል አሳስበዋል። በፕሮግራሙ ከአራቱም የአማራ ክፍለ ሀገር የተወከሉ ፋኖች ተገኝተው መልእክት ማስተላለፋቸው ታውቋል። ለዕለቱ የነበረን ዜና ይህን ይመስል ነበር። ከቀሪ የፍኖተ ዲሞክራሲ ዝግጅቶቻችን ጋራ መልካም ቆይታ።
የሰኞ ታህሳስ 3 ቀን 2015 ዓመተ ምህረት የፍኖተ ዴሞክራሲ ሀተታ ሲንፈራገጡ ይመላለጡ የባሰው ይመጣና ያለፈውን ሰይጣን መልአክ ያስመስለዋል። በትግል የጣልነውን የአጼውን ፍራት የተሻለ ያሰኘው የደርጉ ሽብርተኛና አውሬ ፍራት ነው። ወያኔ ሲመጣና ክፍፍልን ህዝብ ላይ ሲያመጣው የተወሰነው የህዝብ ክፍል ያ ፋሽስት ቢያንስ ኢትዮጵያን በጎጥ ከፋፊ የላጥፋል ዓለም ነበር ማለት ጀምረው ነበር። ወያኔ በህዝብ ትግል ጥግዞ የኛ ኮሎኔል ሲመጣ አውሬነቱን ብሶ ዘረኝነቱም ከሮ ፀረ አማራነቱ በይፋ በደም ተጨማልቆ ሲገኝ ደግሞ ወይ ጉዳችን ወይ መከራችን ማለቱ ካፋችን አልጠፋለ። የኮሎኔሉ አገዛዝ ይባስ ብሎ የአገርን ሰንደቅ ዓላማ አስወግዱ የኦነግን ቡትቶ አውለብልቡ ከማለት አልፎ ዘረኛው መዝሙርን በየትምህርት ቤቱ ካልዘፈናችሁ ብሎ ዝም ያለውን ክፍል ሁሉ በመቀስቀስ ላይ ይገኛል። የዚህን መመዘዝ መቀበሉም የማይቀር ይመስላል። ሰዎች እንደገና ኮሎኔሉ ጤና ነው ወይስ ጠራቶቹ እንደሚሉት ለቋል አብዷል ብለው መጠየቅም ጀምረዋል። በያቅጣጫው የሄደ ህዝብን ይተናኮሳል። ሸዋን ከበን ጨርሰናል ብሎ ህዝብን ያምሳል። አፋርን አሁንም ይተናኮሳል። ተማሪዎች ወላጆች ተነሱብኝ እንጂ በሚል ያገርን ሰንደቅ በዘረኛ ቡትቶ ሊተካ ይጥራል። ስብሃት ነጋን ለቆ አገር ወዳድ አዛውንትን ያስራል፣ ታሪክን ይክዳል። አሁን ደግሞ እንደሚባለው ከሆነ የአዲስ አበባን ቤተ መዘክር ባልታወቁ ሰዎች በሚል ሽፋን በእሳት ሊያጋይ አቅዷል። ኢትዮጵያንና ኢትዮጵያዊነትን ሊያጠፋ ተቅበዝብዟል። ለዚህ እርኩስ ዓላማው የለመደባቸውን ካህዲዎች በግብረ አበርነትም ኮልኩሏል። ለወንጀሉ ሽፋን ሰጪዎች ሆነው ይጮሁለታል። አማራ ብሎ አማራን እየፈጀ ባለበት የለም ፋኖን ትጥቅ ማስፈታት እንጂ ዘር ተኮር ጥቃት ብለው ይክዱለታል። አስተማሪ ደሞዝ ጭማሪ ጠየቀ ሲባል እንዲያውም ቁጥራቸው በስቷልና ይቀነሳሉ ብለውም ያስፈራሩታል። የኑሮ ውድነት ጨረሰን ሲባል ጫጫታ ተውና ስሩና ኢኮኖሚ አሳድጉ ማለትም ጀምረዋል። የአባይ ግድብ ብሎ ዜጋ በቀና ሊረዳ ሲነሳ ጉባ ራሱ ቤኒሻንጉል ኦሮሞ መሬት ነው በሚል ለግላቸው ሊከልሉት ወስነዋል። ግልገል ግቤ አራት ለኬንያ ኮረንቲ ኃይል መሸጡንም ጀምሮ የራሷ አሮባት እንደሚባለው ይሁሉ እየታየ ህፃን አማራ ነህ ተብሎ ገና ነፍስ ሳያውቅ እየታረደ ነበር። ሃይማኖቶች እየተጠቁና ካህናትም እየታረዱ የለየላቸው ወያኔዎች ጳጳስ የሃይማኖት ኃላፊና ዘመናዊ አማካሪ ዲያቆኖች ተብለው በእስር በግድያ አገር ባይ ዜጋን እየቀነሱ መደመር ብለው እየተሳለቁብን ባለበት የለም አናይም አይኔን ግንባር ያርገው ብለው ኮሎኔሉንና የገለማ አገዛዙን ሽንጣቸውን ገትረው የሚደግፉትን የምንፈረድበት ቀን እየናፈቀን እየራቀን እያስጨነቀን ይገኛል። ዛሬም ነገም ታዲያ ለመከራችን ግልግሉ ተገልብቻ ነው። ጥሪያችሁ መፈክራችሁ ያው ነው ብለው ሊታችሁን ለሚከጅሉት ያለን መልስ መከራ ስቃያችን ሆኖ ስለቀጠለ ነው የሚል ይሆናል። ለውጥ የለም ስለ ለውጥ ይደሰኮራል እንጂ የስም ለውጥ በርግጥ አለ። መለስ ሞቷል፣ የወለደው ቦታውን ተክቷል። ግደይ ሲነሳ መጣ ቶሎሳ ጋቢሳ ነው ነገር አለሙ። መርሃቸው ዘረኝነታቸው በመሰረቱ አንድ ነው። ጃንዋይ ምናጠፉን ዘንድሮ እሱ ምናጠፋ ጽንፈኞች ሸኔዎች አስቸግረው እንጂ በሚል ተተክቷል። ያሳግማቱ ግን ዛሬም ከጭንቅላቱ ነው። ኮሎኔሉ ኦነግ ሸኔም አንድም ሶስትም ናቸው። ይህ ነው ሚስተር ዲያብሎስ። ህዝብም አውቆታልና ስውርም ረቂቅም አይደለም። ግብዙ ኮሎኔል ምን ቢለፍፍ ሊደብቀው አይችልም። ዘረኝነታቸው ከመቼውም የባሰና የደነቆረ በመሆኑ ህዝብ ጉድቢል የሚፈረድበት ከቶም አይሆንም። በአጭር ጊዜ ውስጥ ምላተ ህዝቡን በመሪር ሊያፍለቀሱ ይችላል። አብቱን ዘርፈዋል፣ ስልጣን በይፋ ይዘዋል። ይህ ሁሉ ግን አልበቃ ብሏቸው አገራችንን ሊያጠፉ አረፋ በመድፈቅ ላይ ናቸው። ካበደው ሻም በሰዋል ጫማ የለንም በነል እግራችንን እየቆረጡን ነው። ራበን ባል በአሐዝ ስንዲያምርተው ጎተራውን አማራ ብለው አቃጠሉት። በተስፋ ጥበቃው ለሞትና ፍጅታ በቃን እንጂ ምንም ስርየት ግልግል አላመጣልንም። በትንሽ አመታት ሀያል መንግስት ለምንሆን አሜሪካን ቀናብን ብለው ሊያስተኙን የሚናገሩት በመጻታችን ያሾፉብን ባይሆን ባሳቀንም ነበር። መፍትሄው ቀን ተቀን እየተቀለመጡና እየተሸነሸኑ ከመአለቅ ከንግዲስ በቃ ብሎ አመሮ መንሳትና መታገል ብቻ ነው። የሁሉ ግፍ በህዝብ ላይ እየተፈጸመና ስራቱ ጆሮውን አነጥፎ ተኝቶበት ባለበት ሰላም ሰላም ብለው ሰባኪዎች የህዝብ ወዳጅ ሳይሆኑ ጠሮቹ ናቸው። ሰላም ወዳጅ ሳይሆኑ ጭቆናን አፍቃሪዎችና ደጋፊዎች ናቸው ወይም የፍርፋሪ ተስፈኞች። ካንጀት ነው ካንገትም ሊባሉ ይገባቸዋል። ከጠላቱ የሚዋደድ እያደር ይናደር ተብሏል። ሰላም ቢባሉም ጆራቸው ሰላምን አይሰማም። ክፍትነቱ ለጦርነትና ፍጅት ብቻ ነው። ሊያበሉን የተነሱት የራሳችንን መከራ ነው። መጠጣቸው የኛ ደም ነው ያውም የልጆቻችን ነውና አጉል ተስፋን አቅፎ እሽሩሩ ባብን ጉያ ከቶ አርፈተኛ አይነት ነው። መጨረሻ ምን ቢታክቱ የሚያምር አይሆንም። ስለዚህ ትግላችንን ከጥግ እስከ ጥግ ከማፋፋም ሌላ አገዛዙንና ማደናገሪያውን አሽቀንጥሮ ከመጣር ሌላ ፍራትን ከማስወገድ ባሻገር ምንም መፍትሄ የለም። የአባይን ልጅ ውሃ ይጥማው፣ የአርበኝነትን ወራሽ ልጅ ወኔ አይራቀው። ዘረኛ አገዛዝን ለማቸነፍ በጋራ እንነሳ። ለሀገራችን ኢትዮጵያ መሰዋትን እንድፈር።
ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን።
47 ቁጥር 3 የካቲት መጋቢት 2014 ዓመተ ምህረት ታሪኩን የረሳ ይከፍላል አበሳ ኢትዮጵያ ሀገራችን በነጻነት አርማ በረጅም የታሪክ ዘመን ባለቤትነት ለተታወቀ ቻለችው በትንግርት ሳይሆን ባይበገር የልጆቿ አርበኝነት አኩሪ ተጋድሎና ፋኖነት እንደነበር ኢትዮጵያን በተደጋጋሚ በመውረር ረግጠው ለመግዛት ሞክረው ሽንፈትን የተከናነቡ ጠላቶቻችን ሳይቀሩ የመሰከሩት እውነታ ነው። የአድዋ ድል የኢትዮጵያ ብሔራዊ ክብር ማህተም የጥቁር ህዝቦች የነጻነት ተጋድሎ ቀንዲል ነው። የመላው ዓለም ተፈጥሯዊ ግብር እና ሰብአዊ ክብር የታደሰው በእውነትና በፍትህ ህልውናና ምልአት ላይ የተሳካ ትልቅ ጥርስ የተነቀለው በአድዋ የታላቅ ህዝብ ታላቅ ድል ነው። የኢትዮጵያ ህዝብ በወራሪው የፋሽስት ጣሊያን ጦር ላይ በአድዋ የተቀዳጀው ታሪካዊ ድል በርግጥም ለመላው ጥቁር ህዝብ አርአያ የሆነ በጸረ ቅኝ ግዛት ትግል ታሪክ ውስጥ አኩሪ ምዕራፍን የያዘ በመሆኑ ነው። በዘመናዊ ጦር መሳሪያ የበላይነቱ ተማምኖና በእብሪት ተወጥሮ ኋላ ቀር ያላትን አገራችንን በኃይል ለማንበርከክ የመጣው የጣሊያን ጦር በጀግናውና ዘመናዊ መሳሪያ ባልታጠቀ ጥቁር ጦር ድባቅ ተመትቶ መበተኑና የሽንፈት ማቅ መልበሱ ከዳር እስከ ዳር ያስተስተጋባ ለቅኝ ገዢዎች በተለይም ለእንግሊዝ ቁጭትን ያሳደረ ለጭቁን ህዝቦች ደግሞ የጀግንነት አርአያና ብርታትን የሰጠ ታላቅ ዜና ነበር ማለት ይቻላል። ከዚህም በላይ በተለይ በቀኝ ግዛት ስር ማቅቁ ለነበሩ ህዝቦች ያስገኘው አለኝታነትና ኩራት እንዲሁም ለነጻነት ተጋድሎ ያደረገው አስተዋጽኦ በቀላሉ የሚገመት አይደለም። የአድዋ ድል በርግጥም የኢትዮጵያውያን ድል ነበር ነውም። ይህ ሀቅ ሆኖ ሳለ ታሪካዊት ኢትዮጵያ በጊዜው ኃያል የነበረን ወራሪ ፋሽስት ጦር አቸንፋ ነጻነቷንና ሉዓላዊነቷን መጠበቋ ደግሞ ድሉን ዓለም አቀፋዊ ይዘት ሰጥቶታል። ብልህ በሆነ መሪነት የኢትዮጵያን ህዝብ በጦር አለቃው አማካኝነት አስተባብረው ለጦርነት ማሰለፍ መቻላቸው አጼ ምኒልክ አድዋና ኢትዮጵያ በጥቁር ህዝብ በኩራት የሚጠቀሱ ለጸረ ቅኝ አገዛዝ እንቅስቃሴዎች ሁሉ የነጻነትና የአርበኝነት ተጋድሎ ሁሉ ዋቢ ሆነውም ተገኝተዋል። በጦርነቱ በግንባር የተካፈሉት እቴጌ ጣይቱም እንዲሁ ያሳዩት የነበረው ቆራጥነትና ደፋር አመራር የኢትዮጵያ ሴቶችን ትግል አንጸባራቂ ሆኖ ተገኝቷል። የአድዋን ድል ስናነሳ አብሮ ሊነሳ የሚችለው በርካታ የአፍሪካ ሀገሮች በቅኝ አገዛዝ ስር ሲወድቁ ኢትዮጵያ እንዴት ከዚህ አስከፊ መቀራመት ልታመልጥ ቻለች የሚለው ነው። ብዙ ማለት ቢቻልም ለአድዋ ድል እውን መሆን አብይ የሆነው ምክንያት የኢትዮጵያ አርበኞች አገራቸውን አናስደፍርም ብለው ተባብረው በመነሳታቸው ለመስዋዕትነት ዝግጁ በመሆናቸውና ዘመናዊ በሆነው የጠላት ጦር ሳይደናገጡ በሙሉ ልብ ጠላትን በግንባር ቆመው በመጋፈጣቸው ነው። የተባበረ ህዝብ በዓላማ ጽናትና ለአገሩ መስዋዕት ለመሆን እስከቆረጠና እስከተነሳ ድረስ ማንም ኃያል ነኝ ባይ ሊበግረው እንደማይችል የአድዋ ድል ቋሚ ምሳሌ ነው። ብዙ ሳይቆይ በአልጄሪያ፣ በቪየትናም፣ በሞዛምቢክ፣ በዚምባብዌ፣ በኬንያ፣ በደቡብ አፍሪካ ወዘተ ተደግሟል። ህብረት አቸናፊ መሆኑን በተጨባጭ አሳይቷል። ለአገርና ለዓላማ በተባበረ መንገድ መታገል የድል ባለቤት እንደሚያደርግ አድዋ ያስተማረንና ያረጋገጠልን ሐቅ ነው። ይህ ልዩ የኢትዮጵያውያን የአርበኝነትና የተጋድሎ ታሪክ ከትውልድ ወደ ትውልድ ሲተላለፍ የኖረና የቀጠለ ህዝባዊ ባህልና ልዩ የሆነ ኢትዮጵያዊ እሴት ነው። አድዋ የእምነትና የጽናት የሀገር ፍቅር ነጸብራቅ ነው። ለሀገራችን ለእምነታችን ብለው ደረታቸውን ለጥይት የሰጡትን አርበኞች በዓላማ መጽናት ለአገርና ለወገን ክብር ህይወትን መስጠት ለአገር ነጻነትና ሰንደቅ መቆም ምን ማለት እንደሆነ የካቲት 23 1888 ዓመተ ምህረት ሊነጋጋ ሲል በተጀመረው የአድዋ ጦርነት ምሽት ላይ በድል አድራጊነት አሳይተዋል አስተምረዋል። ቀጣዩ ትውልድም በዚህ አርበኝነት ገድል የዳበረ ኢትዮጵያዊነት ላይ ነበር የበቀለው። ወርሃ የካቲት በኢትዮጵያ ታሪክ ልዩ ስፍራ አለው። የካቲት 23 የፋሽስቱ ጦር አድዋ ላይ ድባቅ የተመታበት፣ የካቲት 12 የሰማዕታት ቀን ብሔራዊ ሐዘን ቀን ሆኖ ከፍተኛ አከባበር ተደርጎ የሚውልበት፣ ታላቁ የኢትዮጵያ አብዮት የተካሄደውም በዚሁ በየካቲት ወር ነው። የካቲት 1966 ዓመተ ምህረት የኢትዮጵያ ሕዝብ ብሶት ተከማችቶ የፈነዳበት፣ በግፍ የተገደሉት አርበኞችና የ53ቱ ዓመተ ምህረት እንቅስቃሴ መሪዎች ደም የተጣራበት፣ የግፍ አገዛዝ ያብቃ ያለበት፣ ከእንግዲህ የአገሩን የወደፊት ዕጣ በራሱ ለመወሰን የተነሳበት፣ የዘመናዊ ፖለቲካ አደረጃጀትን ፈር የቀደደበት፣ ፊውዳላዊ አገዛዝ ተወግዶ ሕዝባዊ መንግሥት ይቋቋም ዘንድ ራእይ ተልሞ የተነሳበት ታሪካዊ አብዮት የተካሄደበት በመሆኑ ነው። አብዮቱ ድንገት የመጣ ክስተት አልነበረም። የካቲቱን አብዮት በውል ለመረዳት ቅድመ የካቲት ኢትዮጵያን ባጭሩም ቢሆን መዳሰስ የግድ ይላልና፣ ያሁኑን ለመረዳት ያለፈውን በተከወነበት የዘመን ድባብ በጥንቃቄ መመርመር፣ ለወደፊት በሚያስተምር ዘዴ እየተመላለሱ ማናበብ አስፈላጊም በመሆኑ ነው። በየካቲት 1966 ዓመተ ምህረት ለተካሄደው አብዮት በቀጥታም ሆነ በተዘዋዋሪ ተጽዕኖ የነበራቸውን ሁኔታዎች ሲታሰቡ፣ በመሰረቱ ተጨባጭ አገራችን ኢትዮጵያ ሁኔታ እና እንዲሁም ተዛማች የሆኑ ሌሎች ሁኔታዎችን ማንሳታችንም እንዲሁ አስፈላጊ ነው። የቅድመ የካቲቱ ትውልድ ከጣሊያን ፋሽስት ወረራ ማግስት ነውና በጦርነቱ የተሳተፉ የአርበኝነት ገድላቸውን፣ የደረሰባቸውን መከራ፣ ማህበራዊ መመሰቃቀልና እንደ ልፋታቸውም አለመሳካታቸውን በምሬት ሲናገሩ፣ አዝማሪዎችም በበኩላቸው በጦር ሜዳ የወደቁትን በአማላይ ግጥማቸው ሲያወድሱ እየሰማ ያደገ ሲሆን፣ አብዛኛው የዘመኑ የኢትዮጵያ ወጣትም የአርበኛ፣ የስደተኛ፣ የውስጥ አርበኛ ባይዋጋም የፋሽስቱ መከራ ሰቀቀን የደረሰበት ቤተሰብ ልጅ በመሆኑ ታሪኩን እንደ ተራኪዎቹ ገጠመኞች ሲያዳምጥ ያደገ ነው። ገናናው የአድዋ ገድልም ከነበሩትና ከደሙት አፍ የሚደመጥበት ወቅት ነበር። በጥቅሉ ቀጣዩና የትምህርት ዕድል ያገኘው ወጣት ከቤተሰቡም ሆነ ከማህበረሰቡ በዚህ የሀገር የወገን ፍቅር የታነጸ፣ ለተገፋ ወገኑ መብትና ነጻነት መቆምን፣ ለእነዚህ ለሚያምንባቸው ዓላማዎቹ መስዋዕት መሆንን፣ ድፍረትና ጀግንነትን የወረሰው ትውልድ በወገኑ መራብና መታረስ፣ በአገሩ ከሌሎች ወደ ኋላ መቅረት ይቆጭና ይንገበገብ የነበረ ትውልድ ነው። በመሆኑም ኋላ ቀር የሆነው ፊውዳላዊ ሥርዓት ተወግዶ ለአገሪቱ እድገትና የዜጎቿ መብት የሚጠበቅበት አዲስ ሥርዓት ማለትም ሕዝባዊ መንግሥት ማቋቋም እንደሚያስፈልግ አምኖ በመሪ የፖለቲካ ፓርቲ የተደራጀ ትግል የጀመረበት ወቅት ነበር። የረጅሙ ዘመን ታሪካችን ቢመረመር ቢተነተንና በሐቅ ቢመዘን በነጻነትና በክብር ለመኖር ሲባል የተከፈለው ክቡር ዋጋ ከእልፍ የተመረጠ ከእንቁ የከበረ ነው። ለብሔራዊ ክብርና ለነጻነት ተጋድሎ የዚህ ምድር ተከታታይ ትውልድ አብይ መገለጫዎች እንደነበሩ ታሪክ በማያሻማ ሁኔታ መዝግቦት ይገኛል። የካቲት የኢትዮጵያ ሕዝብ ገድል የተመዘገበበትና የጥቁር ሕዝቦች ታሪክ በቅኝ ገዢዎች ላይ የአሸናፊነት ምዕራፍን የተጎናጸፈበት፣ ፍትሕና ርትዕና ናፋቂ የሆነ ሕዝብ የሰው ልጆች መብትና ክብር በጉልበተኞች መደፈር እንደሌለበት በተግባር የተረጋገጠበት ልዩና ታሪካዊ ወቅት ጭምር ነው። ይህ ታሪካዊ ወቅት የተከሰተው በአገራችን በዘመነ መሳፍንት ተበታትኖ የነበረው የኢትዮጵያ ሕዝብ እንደገና ተሰባስቦ ለአገር አንድነትና ልማት ግንባታን የጀመረበት፣ የዘመናዊ ስልጣኔ ምዕራፍ የተከፈተበት ታሪካዊ ወቅት ጭምር በመሆኑ ልዩ ትርጉም አለው። በአገራችን የአገር ግንባታ ሂደት አገረ መንግሥት ምስረታ አልጋ ባልጋ የሆነ ሰላማዊ መንገድ ብቻ የተከተለ አለመሆኑንና ኢትዮጵያ የተጓዘችበት ረጅም የሀገረ መንግሥት ታሪክ ያላት አገር በመሆኗ በታሪክ ተመዝግቧል። በዚህ ረገድ ኢትዮጵያ ብቸኛ አገር አልነበረችም፣ ልትሆንም የምትችልበት ሁኔታ አልነበረም። ዛሬ በስልጣኔ ቀደምት ነን የሚሉትም አገሮች ቢሆኑ በተመሳሳይ ታሪክና ሂደት ውስጥ እንዳለፉ ታሪክ በሚገባ ያስተምረናል። አገራችን ኢትዮጵያ ያልተቋረጠና የረጅም ዘመን የመንግስት ታሪክ ባለቤት ለመሆን ያስቻሏት በተራዘመ ውጣ ውረድ ያካበተቻቸው ተመክሮች የፖለቲካ ባህልና ያስተዳደር ጥበብ መሆኑን በእርግጠኝነት መናገር ይቻላል። የሀገራችንን አገረ መንግስት ምስረታ ታሪክ ወደ ኋላ መለስ ብለን ስንመለከት ለቅርብ ዘመን ኢትዮጵያ ታሪክ ቁልፍ የሆነ መነሻነት አለው። በአንድ በኩል በአፍሪካና በእስያ ህዝቦች ላይ ኃያል ተጽዕኖ ለማድረግ በዘመናዊ ኢንዱስትሪና ድርጅት ታጥቆ የተነሳውን የምዕራብ አውሮፓን የቅኝ አገዛዝ ኃይል በብቸኝነት መክቶና ተቋቁሞ የኢትዮጵያን ነጻነት ለማቆየት የተቻለበት ረጅም መራርና አኩሪ ታሪካችን መመዝገብ የተጀመረው ቀደም ባሉት ዘመናት ቢሆንም በተለይ መልክ ጎልቶ የወጣው በአጼ ቴዎድሮስ ዘመን መሆኑን ታሪክ መዝግቦታል። የሀገራችን ኢትዮጵያ የሀገር ግንባታ ሂደት አካል የሆኑት አጼ ቴዎድሮስ እንደ አጼ ምኒልክና አጼ ዮሐንስ ያገዛዝ ዘመን የፈጸሟቸው ሥራዎች በሀገራችን የሀገር ግንባታ ሂደት ታሪክ ውስጥ አውንታዊ ሆነ አሉታዊ የታሪክ ምዕራፍ ይዞ የሚኖር ትውልድ ትምህርት ሊቀስምበትና ስለ ሀገር ግንባታ ታሪክ ሂደት ግንዛቤን ሊጨብጥበት የሚገባ የኢትዮጵያ የታሪክ ቅርስና አካል መሆኑን መጥቀስ ተገቢ ነው። በተለይ የአጼ ቴዎድሮስን ጊዜ ከአንድ የታሪክ ዘመን ወደ ሌላ የታሪክ ዘመን የተራመደበት ዘመን ነበር የምንለው በዘመነ መሳፍንት ይታይ የነበረውን ሁከትና ውዝግብ ለማስቆምና ጠንካራ የሆነ ማዕከላዊ መንግስት ተመስርቶ የአገሪቱን አንድነት መልሶ የመገንባት ተግባር ቀደምት ዓላማቸው አድርገው በመነሳታቸው ጭምር ነው። በወቅቱ አገሪቱ የነበረችበት ኢኮኖሚያዊና ማህበራዊ ሁኔታ እንዲሁም ሰፍኖ የነበረው የፖለቲካ ባህል ሊቀበላቸው ባይችልም አጼ ቴዎድሮስ በወቅቱ የነበሩትን መሳፍንቶች የመንግስት ተቀጣሪ ደሞዝተኛ ለማድረግ ሞክረዋል። የመሳፍንቱን ወታደሮች በባላገሩ ላይ የሚያደርሱትን ዝርፊያና ቅሚያ ለማስቆም ሲሉ ቋሚ ጦር ተመልምሎ እንዲሰለጥንና እንዲተዳደር ጽሩ ዓላማ የነበራቸው ሲሆን የመሬትን ስርቤት ለመለወጥ የቤተ ክህነትን የፖለቲካ ተጽዕኖ ለማላቀቅና በጊዜው ዘመናዊ ያስተዳደርና የኢኮኖሚ ስልጣኔን ለማምጣት ጥረዋል ማለት ይቻላል። ይሁን እንጂ እስከርሳቸው ያገዛዝ ዘመን ድረስ ያለምንም ገደብ በህዝቡ ላይ ሲወርድ የነበረውን ጥፋትና እልቂት ለማስቆምና ጠንካራ ማዕከላዊ መንግስት ለመትከል ቆርጠው ለመነሳታቸው በዘመነ መሳፍንት ፍጻሜ ምክንያት መሆናቸውን ታሪክ ይመሰክራል። ከእሳቸው በኋላ የመጡት ነገስታት ጠንካራ ማዕከላዊ መንግስት ለማቆምና ተበታትነው የነበሩትን የአገሪቱን ክፍሎች በተማከለ አስተዳደር ስር ለማሰባሰብ የቻሉት እርሳቸው በቀየሱት ጎዳና ተጉዘው ነበር ማለት ይቻላል። ለዚህም ቀጣይ ኢትዮጵያን አንድ የማድረግና የማማከሉን የአንበሳ ድርሻ የወሰዱትን አጼ ምኒልክ መሆናቸውን ታሪክ በሚገባ አስፍሮት ይገኛል። ይህንን ታሪካዊ ቅርስ የወረሰው ቀጣይ ትውልድ በአገር ፍቅር ቁጭት ተነሳስቶ ለአገር ሉዓላዊነትና ለዜጎች እኩልነት የታገለው የአምሳዎቹና የስልሳዎቹ ትውልድ አባላትም የአገራቸው ኢትዮጵያ አንድነትና ህልውና አደጋ ላይ እየወደቀ መሄዱን ቀድመው በመረዳታቸው አገራቸው ኢትዮጵያ ፍትህ ሰፍኖባት እንደ አገር ጸንታ ልትቆይና አገር የመገንባት ሂደቱ ሊቀጥል የሚችልበትን ዘመናዊ መርሆን መሰረት ያደረጉ የመፍትሄ ሐሳቦችን በማመንጨት የኢትዮጵያ ግንባታና የዜጎች እኩልነት ጥያቄ የማይነጣጠሉ የአንድ ሳንቲም ሁለት ገጽታዎች እንደመሆናቸው ሁሉ የኢትዮጵያ አንድነት መቀጠል የሚችለው የሁሉም ኢትዮጵያዊ ሰብአዊና ዲሞክራሲያዊ መብት ሲከበር መሆኑን አምነው የተነሱና የታገሉት የዚያ ትውልድ አባላት ከመፈጠራቸው በፊትም ኢትዮጵያ ውስጥ ሲንከባለሉ የመጡ ችግሮች የነበሩ ሲሆን ለትውልዱ መከሰትም ሆነ ምላሽ ለመስጠት ለተከተለው የፖለቲካ ሂደት ምክንያት ነበሩ። የካቲት 1966 ዓመተ ምህረት ህዝባዊ እንቅስቃሴ ሁሉንም የኢትዮጵያ የህብረተሰብ ክፍል ሊባል በሚችል መልኩ ያሳተፈ ዓለም አቀፋዊ የነጻነትና አብዮታዊ እንቅስቃሴ የኢትዮጵያን ወጣቶች አቅልስቦ በአገር ውስጥ ከተፈጠረው ሁኔታ ጋር ተጣምሮ ትግሉን በተደራጀ ሁኔታ ገፍቶታል። ወቅቱ የአገሪቱ የፖለቲካና ማህበራዊ ቀውስ ከኑሮ ውድነት كرهاب چنفرنا كسرات النت تتعمرو كفتن يوترت يفتر بتسيهون يهن تكتلو تمرت لهلوم دابو لترابو مريت لاراشو يهيمانو تكل النت يسوتا كل النت وزتا كميلو تهزباوي تيجاكي وشغار تكتات مهونا هزباوي كتاون لما كتاتل بكي ساتونو هزباوي انكسكاسيون اكتاتلوت كتكونا لما اللاقاكنا فده لما اسفاني تكسكاسو هزباوي يتقل قزو هزب يسلطان من چنتون النابال بيت النتون يمير رقاق قطبت هزباوي من قستيجاكين بمولدو يكاتيتو هزباوي عبيوت عديس يتقل سلطاستو اوكو سرنك اللوت لما الشقاقر يميادر قول يتقل مراف يكفتانو يكاتيت بدينا بكل بقور بيت عقرات النابال ما كفسي كهدو ينبروت ينسعنت النابيوتاوي لوت انكسكاسيوش بافريكا ين فرانس فانونن يتبابر بدو بافريكا ين نيلسون مانديلا لابارتايد سرات لاي يكسكاسوت تقل الجيريانوش بفرنساي كني قزات لاي ينسوت يمرر طورنت بدو بروديزيا زيمبابوي لاي يعني سميز يجعانو زرنيا قزاز بمكاهم يتبيا تماريوز جادر رقوت انكسكاسي كيف فردي بن أميل كار كابرال انغولا بن أوغستينو نيسو موزامبيك بن سامورا ماشيل سيمروتشو ينبروت ينسانت تدك انكسكاسي هوش كغربيت أفريكا دروش با عديسة با انفرستي لتمرت كمتو تماريوز مكاكل بتماريو انكسكاسي የጨማሪ የማነቃቃትና የለውጥ ስሜትን በማስተጋባት ረድተዋል። ቀደም ብሎ ኢትዮጵያ ከሌሎች ሀገሮች እጅግ ኋላ መቅረቷ ሌላው ቀርቶ በቅርብ ከቀኝ ግዛት ነጻ የወጡት ሳይቀር ቀድመዋት በመሄዳቸው የሚቆጩና የውጭውንም ዓለም ስልጣኔ ደረጃ የተመለከቱ በቁጭት የተነሳሱበት የዚህ ሁሉ መንስኤ ምን እንደሆነ የተረዱ ምሁራን መኮንኖችና አርበኞች ፍጹም የሆነው ንጉሳዊ አገዛዝ ተወግዶ በቦታው ህገ መንግስታዊ ንጉሳዊ አገዛዝ መተካት መፍትሄ ይሆናል ያሉ የታሳች 1953ቱን መፈንቅለ መንግስት ሙከራ ያካሄዱበት በባዳ ሀገር ሻጥር ሙከራው የከሸፈበት በበቀለኛው አገዛዝ መሪዎቹ አርመንያዊ በሆነ ስቅላት ህይወታቸው ያለፈበት ስለነበር የካቲቱን ከፍካቴ መስዋዕትነታቸው ከንቱ አለመሆኑን አሳይቷል ድርጊቱ ንጉሱ በስልጣናቸው መጣ ያላቸውን ጭቃኔ ከማሳየቱም በላይ ብዙም ሳይቆይ ለቀጣዩ ትውልድ የትግል እርሾ በመሆን ቀስቀሶ የካቲቱን ህዝባዊ ማዕበል አስከተለ። የካቲት ሲዘከር የዚያ ትውልድ ፈርጦች መነሳታቸው የግድ ነው። እኛ ዘመኑ ያፈራቸው ሞት አይፈሪና ለውጥ ፈላጊ የሆነው ወጣት ትውልድ ልክ እንደ ጀግኖች አባቶችና እናቶች ሁሉ በረጅሙና በርግጥም በመራራው የትግል ሂደት ለህልውናው ማጠየቂያ የሆነውን የሀገርና የህዝብ ፍቅር ተንከባክቦ ያቆየ ሲሆን በጀግንነትና በመስዋዕትነት የጻፈውንም ታሪክ በእውቀት ለማዳበር የሚችለውን ሁሉ አድርጓል። ትውልዱ የፍትህን የዲሞክራሲንና የእኩልነትን የሀገር ሉዓላዊነትን ብርሃን በመላው ሀገሪቱ ለማብራት ሲታገልም ሁሉንም የኢትዮጵያ ልጆች በማሰባሰብ ባንድ አገራዊ የትግል ሰንደቅ በኢትዮጵያዊነት ስር በማሰባሰብና በማሰለፍ አይነታ መለያቸው ሆኖ የመጣውን ዛሬ የሚቀጠለውን ድፍረትና ቆራጥነት በማላበስ ለሀገርና ለብዙሃን መብት መስዋዕት ክብር መሆንን በተግባር በማስረገጥ በህዝብ ደማቅና ረጅም የትግል ታሪክ ውስጥ የበኩሉን አኩሪ ምዕራፍ በደሙ ጽፏል። ለታላቅ ዓላማ ለወገን ክብር ለህዝብ መብትና እኩልነት ራስን አሳልፎ መስጠት የተባቡ የጎሳና የእምነት ክልል ራስን አውጥቶ ለሰፊና ለጋራ ማህበራዊ ፍትህና ፖለቲካ አንድነት መሰለፍ ያንንም ከግቡ ለማድረስ የሚጠይቀውን ዋጋ ለመፈል መዘጋጀት ከላይ ለመጥቀስ እንደሞከር ነው በተወሰኑ የታሪክ ወቅቶች ብቻ የሚከሰት ብርቅ ክስተት ነው። አስተማሪነቱም በዚያው ልክ ነው። የካቲትን ስናስታውስ የዚያን ጀግና ትውልድ ጋር ስንዘክር አውንታዊ አስተዋጽኦውን ብቻ ሳይሆን ለፋቱን መና ያደረጉበትን ስህተቶች ጭምር መጥቀሱ ለሚቀጥለው ትውልድ ጥሩ የትግል ተመክሮ ሊሰጥ ይችላል ከሚል እምነትም ጭምር ነው። ያ ትውልድ ማጣቀሻ አድርጎ ሊወስደው የሚችል ድርጅትም ሆነ የፖለቲካ ፓርቲ ተመክሮ በሌለበት አገሩ የዘመናዊ ፓርቲ ፖለቲካን ሀብሉ የጀመረ በመሆኑ አስከፊ ፋሽስታዊ መቃን ተቋቁሞ በህቡ ለመንቀሳቀስ በመገደዱ በሁሉም ረድፍ መደላደሉን ሳይጠብቅ ከፊቱ በተደቀኑ የህዝብ ብሶቶች ላይ ስለተጠመደ ያን ክቡር ዓላማውን ሊተገብር የሚችልበት ቆም ብሎ አካሄዱን የሚፈትሽበት እድል አልነበረውም። ምናልባት በዚያ ትውልድ ዘመን ኢትዮጵያ እንደ ሀገር ኢትዮጵያዊነትም የዜግነት መገለጫ ከመሆን እክል የማይገጥመው ወይም ጨርሶ የማይታሰብ አድርጎ ከመተማመንም የመጣ ሊሆን ይችላል። የማይካደው ሀቅ ግን የኢትዮጵያን ህዝብ ብሶት ያስተጋባው ለመሰረታዊ መብቱ መከበር ታግሎ የወደቀለት ያ በተማሪው እንቅስቃሴ ያለፈውና በመጀመሪያው ዘመናዊ የፖለቲካ ፓርቲ ኢህአፓ ዙሪያ ተሰባስቦ የታገለው ትውልድ ነው። ያነሳቸው አገራዊ አጀንዳዎች የአምባገነኖችና የአድርባዎች ዋነኛ ጥቃት ኢላማ በመሆናቸው የተነሳ ትውልዱ ጎኑ እንዲሳሳና ተነጥሎ እንዲዳከም ከውስጥና ከውጭ ያላረበራ ዘመቻ ተካሂዶበታል። ዛሬም እየተካሄደበት ይገኛል። የወገኑ ሰቆቃ ምንም የማይመስለውና ለአገዛዙ አጫፋሪነትን የመረጠው ክፍል ባንድ በኩል፣ ታሪካዊ ኃላፊነቱን ለመወጣት ወኔው የራቀው በሌላ በኩል ተሰልፈው ለማህበራዊ ፍትህ ታግለው የወደቁትን ሰማዕት የችግሮቹ ሰበብ ለማድረግ ሲሆን ግን በድፍረት የሚቀድማቸው የለም። የአምባገነኖችን የሐሰት ፕሮፓጋንዳ ከማስተጋባት ይልቅ እውነተኛ ታሪክን ሰከን ብሎ መመርመር ቢያንስ ተመክሮው ስንቅ ሆኖ ለቀጣዩ ትግል ትምህርታዊ ሊሆን ይችላል ብሎ ማሰብን ይጠይቃል። በዛም ተባለ በዚህ በእርግጠኝነት መናገር የሚቻለው ነገር ቢኖር ኢትዮጵያ ሀገራችን ሳይነሳ የሚወድቅ ሳይታገል የሚሸነፍ ትውልድ እንዲኖራት የማትጠብቅ መሆኗን ነው። ከዛሬ 48 ዓመት በፊት በየካቲት 1966 ዓመተ ምህረት የኢትዮጵያ ህዝብ ያነሳቸው ህዝባዊ ጥያቄዎች ዛሬም አልተመለሱም። የተከፈለው ከፍተኛ መስዋዕትነት ግን ዛሬም ድርብ ድርብርብ ሆኖ ቀጥሏል። የኢትዮጵያ ህዝብ የታገለው የአምባገነኖችን አገዛዝ አስወግዶ በቦታው ህዝባዊ መንግስትን ለመመስረት ነው። ህዝብ የስልጣን ምንጭነቱ ተረጋግጦ ዴሞክራሲያዊ መብቱ ያለምንም ገደብ ተከብሮ ብቸኛ የስልጣን ባለቤትነቱ እስከ ወዲያኛው እንዲረጋገጥለት ነው ያን ሁሉ መስዋዕትነት በመክፈል የታገለው። በመሆኑም ዛሬም ህዝባዊ ትግሉ መቀጠሉ ፍትሃዊ አስፈላጊና የአገራዊ ህልውናው መሰረትም ነው። ግባችን ህዝባዊ መንግስትና ዴሞክራሲን ማስፈን ስለሆነ ዛሬም ከዚያ አልደረስንም። ለዓላማቸው ጸንተው ለኢትዮጵያ ህዝብ የገቡትን ቃል ኪዳናቸውን ሳያጥፉ ለሀገራቸውና ለህዝባቸው የተለሙትን በጎ ራዕይ ከግብ ለማድረስ ሲሉ በየአደባባዩ የተረሸኑት፣ አካላቸውን ለስየላ አሳልፈው የሰጡት፣ የስልጣን ጥም አንገብግቧቸው ሲሻኮቱ አለመሆኑን ቃልና ተግባራቸው በተጨባጭ አስመስክሮላቸዋል። የሚወዷትን አገራቸውን ኢትዮጵያን ለጥቅም ሲሉ ለባዕዳን አልሸጡም፣ አልለወጡም፣ በጥቅም አልተደለሉም። ለህዝባቸውና ለሀገራቸው ክብርና ለሉዓላዊነት ሲባል መከፈል ያለበትን መስዋዕትነት ሁሉ እየከፈሉ ትግላቸውን ዛሬም በጽናት ቀጥለዋል። በየካቲት 1966 የተነሱት ህዝባዊ መፈክሮችና የተካሄዱት የትግል እንቅስቃሴዎች ይዘት በቂ ማስረጃዎች ናቸው። ትግላቸው በዋናነት ዴሞክራሲን ለማስፈንና ህዝብ የስልጣን ባለቤትነቱ እንዲረጋገጥ ለማድረግ እንጂ ሌላ አልነበረም። አንዳንዶች እንደሚሉት ያን የአምባላይ ሻማ ትውልድ ለስልጣን ሲዋጋለቀና ለታሪክ ትዝብት ተጋለጠ ከሀቅ የተጣላና የተዛባ ፍርጃ የሚያቀርቡትንና ባሏሉበት የትግል ሜዳ የዚያን ትውልድ ታሪክ የሚያጎድፉትን ሁሉ ሰልፋችሁ ከማን ግባችሁ ለምን ልንላቸው ይገባል። ለመጣው አምባገነን ሁሉ በመጎንበስና ጋሻና መከታ በመሆን የኢትዮጵያ ህዝብ ያነሳቸውን የዴሞክራሲ ጥያቄ በአፈሙዝ ካዳፈኑት ጋር የወገኑ አድርባይ ምሁራን የፈጸሙትን በደልና ግፍ ሳንረሳ ዛሬም የነሱን ፈለግ ተከትለው የሚርመሰመሱ እንክርዳዶች አገራችን ኢትዮጵያን ሊያፈርሱ ከዘረኞች ጋር ዘምተውብናል። ዛሬም እንደ ትናንትናው በቃ ልንላቸው ልናጋልጣቸውና ልንታገላቸው ይገባል። የኢትዮጵያ ህዝብ ለዘመናት ያካሄደው መራራ ትግልና የከፈለው ከባድ መስዋዕትነት ግቡ እንዳይደርስ መሰናከሉ የበዛ ቢሆንም ዓላማው ከድጡ ወደ ማጡ ለመስመጥ አለመሆኑ ይታወቃል። የቃላት ጋጋታ፣ የመግለጫ ድርደራ፣ አዋጅና የመመጻደቂያ ልፈፋዎች ሊጋርዱት ያልቻሉት ሀቅ አገራችን ዛሬም መጣ ማስከፊና ደገኛ ሁኔታ ውስጥ ያለች መሆኗ ነው። ልማትና በልጽግና ቢሉም በሰላም ፈንታ ጦርነት፣ በልማት ፈንታ ድህነት፣ በብልጽግና ፈንታ ሙስና፣ ዘረኝነትና በጥብጥ ሰፍኖ ይገኛል። አምባገነኖች ሰላም ሲሉ አርፋችሁ ተገዙ፣ ተበዝበዙ፣ ባርነትን ጸጋ ብላችሁ ተቀበሉ ማለታቸው መሆኑን ያለፉት ብዙ የመከራ ዓመታት ትምህርት ሊሆኑን ይገባል። ዛሬ ኢትዮጵያ ያለችበትን የህልውና ሁኔታ በአግባቡ ለጤነው ሁሉ ከቀደሙት ዘመናት እጅግ የተለየና በታሪኳ ያልታየ ከባድ ፈተና ላይ የወደቀችበት መሆኑ አስተያቂ አይደለም። ብዙ ዜጎቿ በአራቱም ማዕዘን በግፍ እየተጨፈጨፉ ያለበት፣ የሰብአዊና የዲሞክራሲያዊ መብቶች ደብዛ መጥፋት ብቻ ሳይሆን እንደ አገርና እንደ ህዝብ መኖር ራሱ አጠያቂ የሆነበት እጅግ አሳሳቢ የሆነ የታሪክ አጋጣሚ ላይ ትገኛለች። ህግም ሆነ ሰብአዊ ርኅራኄ ደብዛው የጠፋበት፣ የዜጎችን የመኖር ዋስትና ማስጠበቅ ቀርቶ በድንበሩም ዝር የማይሉበት የታጠቀው የኦነግ ብልጽግና መንጋ ሰላማዊ ነዋሪዎችን በር ዘግቶ የሚያቃጥልበት፣ ሕፃናት፣ አረጋውያን፣ ነፍሰ ጡር ሳይሉ በገፍ የሚያርዱበት፣ ከሞት አፋፍ አምልጠው ቤተክርስቲያን የተጠለሉ ሳይቀር በዘረኛው አገዛዝ ነፍሰ ገዳዮች የሚባረሩበት፣ የአገዛዙ ቁንጮ የሆነው ሹምም አይቶ አላየውም ብሎ የሚሸመጥጥበት፣ በወያኔ በብልጽግና ወዴት ዘረኞች ሕይወት ንብረታቸውን ያጡ በተለይ የአማራ ነገድ በመሆናቸው ብቻ የሚፈጸምባቸው ግፍና በደል ፋሽስት ጣሊያን ካደረሰው ጥፋት የከፋ ሁኔታ ውስጥ ነው ያለነው። የአፋር ሕዝብም እንዲሁ ኢትዮጵያዊ ማንነቱን አላስነጠቀም በማለቱ ቀደም ሲል በሻቢያ በኋላም በወያኔ ዛሬ ላይ በአገዛዙ ይሁንታ የወያኔ ሽብር ሰለባ ሆነዋል። ዛሬ በየቦታው በነጠላና በጅምላ የሚታሰሩ፣ የሚሰደዱ፣ የሚታፈኑና የሚገደሉ ደብዛቸው የጠፋው ኢትዮጵያውያን ብዛት በአሃዝ ለመግለጽ አስቸጋሪ ነው። በአገሪቱና በሕዝቡ የታሪክ ቅርሶችና የተፈጥሮ ሀብቶች ላይ እየተካሄደ ያለው ፍጅትና ወገባ፣ ጥፋትና ዘረፋ፣ ሽብርና ጦርነት፣ ረሃብና ቸነፈር፣ ስደትና መፈናቀል እንኳንስ የሕዝብ ወገን ለሆነና የዚች አገር ዜጋ ለሆነ ቀርቶ የባዕድ ወዳጆችን እያሳዘነ ያለበት ሁኔታ ነው። አንድን ዘር እና ሃይማኖት ሊያጠፋ የተሰየመው ኮሎኔል ያፈቀደውን እያደረገ በሚገዛት ኢትዮጵያ የግፍ መብዛት ወደው አያምኑት አሳዛኝ እውነታ ነው። የኢትዮጵያ ሕዝብ እንኳን በአገሩና በሁለገብ መብቱ ቀርቶ በጓዳውና በጓሮው ማዘዝ ያልቻለበት አሳዛኝ ሁኔታ ውስጥ ነው። ዛሬ ኢትዮጵያ የኔ የምትለው መንግስት የላትም። ወቅቱ የኢትዮጵያ ሕዝብ በጠባቦችና በባዕዳን ጌቶቻቸው ተቀይዶ ኤሎሄ ኤሎሄ እያለ የሚሰቃይበትና የብተና ጣረ ሞት ጥላውን አጥልቶበት እንደ ሕዝብ አንድነቱን ጠብቆ እንደ አገር ህልውናውን ማስቀጠሉ እያጠራጠረ የመጣበት ሰዓት መሆኑን ያባ ሀገራዊ ኃላፊነት እንደሚሰማው ኢትዮጵያዊ ድርጅት አገር በቀል እንክርዳዶችና ባዕዳን የሚሸርቡትን ኢትዮጵያን የማዳከምና የመበተን ሴራ ለሕዝብ ሲያጋልጥና ሲታገል መቆየቱ የሚታወቅ ነው። ኢህአፓ ከሁሉም በላይ ቅድሚያ የሚሰጠው የኢትዮጵያን ህልውናና አንድነትን፣ የሕዝቧን ደህንነት በመሆኑ በዚህ በዛሬዋ የዴሞክራሲ አትም ላይ ሰፊ ትኩረት ሰጥተን ለመዳሰስ የሞከርነው የካቲትና አድዋ የኢትዮጵያን ህላዊና የሕዝቧን አንድነት የሚመለከቱ የታሪካችን አበይት ወቅቶች በመሆናቸው ነው። ትግል እምነትን ይጠይቃል። ዓላማ ክቡርነቱ ታውቆና ታምኖበት መያዝ ይኖርበታል። ከሃዲ ምሁራን፣ የጎሳ ጽንፈኞች፣ ለዜግነት ክብር ያጡ አጎብዳጆች በዝተዋል። በኢትዮጵያዊነት ያስተሳሰሩን ኅብረ ብሔራዊ እሴቶቻችንን ሸርሽረዋል። ይህ ከሆነ ደግሞ እምነት የሌለው ዜጋ ራእይም አይኖረውም። እያንዳንዱ መርህ ለሽያጭ ለችርቻሮ ከቀደበ ቅዱስ የተባለው ይረክሳል፣ ክቡር የተባለው ይቀላል። የሰው ሕይወት በመስዋዕትነት ሊጠብቀው የሚገባ ነገርም ከቶ አይኖርም። ሀገር ራሷ ትሸጣለች፣ ትለወጣለች። መደፈሯ አያንገበግብም፣ መገነጣጠሏ አያስቆጭም ማለት ነው። እነዚህ ባህሪያት በእጥፍ የተላበሰው ዘረኛ አገዛዝ ለባዕዳን መሳሪያ ሆኖ ኢትዮጵያን ሊበትን ስለተነሳ ልክ ለወራሪ ጠላት ሊኖረን በሚገባው ስሜትና ቆራጥነት ነው አንቶነን ለነዋጋውና ለናሶግደው የሚገባው በመሆኑም የናቅ ያንዳንዱ ኢትዮጵያዊ በነፍስ ወከፍ መገንዘብና ለኢትዮጵያ ተንሳኤ ልክ እንዳልዋውና የካቲቱ በህብረት መነሳት ይኖርበታል የሚለውን ቁም ነገር ለማስተዋወስ ስለምንፈልግም ነው። ትግላችን ካምባገነኖችና ዘረኞች ተደራድሮና ተሞዳምዶ የህዝብ ጠላቶች ህዝብን ከፋፍለውና ረግጠው እንዳሻቸው እንዲገዙ አይደለም። ወያኔና የወያኔ ወራሽ የሆነው ኦህዴድ ብልጽግና ያንኑ የገለማውን የዘረኞች ጸረ ኢትዮጵያ ስርዓት ለማስቀጠል ይፈልጋልና ጸንተን መታገል የግድ ይላል። ዛሬ ኢትዮጵያ በእኛ ትውልድ ዘመን ባይናችን እያየን ስትፈርስና ንጹሃን በገፍ ለርድ በሚቀርቡበት ሁኔታ አይመለከተኝም የሚል ኢትዮጵያዊ ቢኖር መብቱንም አገሩንም ባንድ ላይ እንዳጣ ማወቅ ይኖርበታል። በአሁኑ ሰዓት ከዳር ቆሞ ሲሸሹት የሚከተለውን የኢትዮጵያ ፖለቲካ ሸሽቶ አበስኩ ገበርኩ እያሉ ከንፈር መምጠቱ የክህደት ነው። ያባ ኢትዮጵያዊ ነኝ የሚል ሁሉ የዜግነት ግዴታውን በተግባር ማስመስከር ያለበት ወቅት መሆኑን በጥሞና እንዲያስተውልና የድርሻውን ለአገሩና ለወገኑ እንዲያደርግ አገራዊ ጥሪውን ካስተላለፈ ቆይቷል። ጀንበር በሰረቀ ቁጥር ጭራሽ ቀንድ እየጨመረ ይበልጥ እየተወሳሰበ ለመጣው የኢትዮጵያ ችግር መድኃኒት በሚፈለግበት በተለይ እንደዛሬው የአገር ህልውና ጥያቄ ውስጥ በወደቀበት ሁኔታ ይህን አስከፊ ክስተት ገጥቶ የኢትዮጵያ ፖለቲካዊ ሁኔታ የተደላደለ መሰረት ላይ እንዲዋቀር ከማድረግ አኳያ ገና ብዙ ማድረግ ይጠበቅብናል ብሎ ኢህአፓ ያምናል። ኢህአፓ ያለንበት ጊዜ መሃል ሰፋሪነትን ምንተዳይነትን ከማንኛውም ፖለቲካዊ ጸዳው ነኝ የሚባል አጓጉል ፈሊጥን ወደ ጎን ትቶ ተደራጅቶና ወግኖ በመቆም አገርንና ወገንን ከሰው በላ ዘረኞች ለማዳን ሁሉም የድርሻውን መክፈል ይኖርበታል ሲል አገራዊ ጥሪውን ዳግም ያቀርባል። ጊዜው የምንዘናጋበት ሳይሆን አድዋና የካቲት ድገመና የምንልበት ወቅት ነው። ያኔ ብቻ ነው የህዝብ መብት ሊከበር የአገር ሉዓላዊነትም ሊጠበቅ የሚችለው። አድዋና የካቲት ዛሬም ሕያው ናቸው። ዛሬም እንደ ትናንቱ ዘረኞችን ተደራጅተን እንታገል። የኢትዮጵያን ትንሣኤ በተባበረ ትግል እናረጋግጣለን፣ እናቸንፋለን።
ሞለ ፋሽስቶ ያጎየበት ዛሬም ለቆጠኙ ንበረከክ የነጻነት ዋጋ ድንበሩ ከዚያነው በዘመናት ግንባርክን አሳየው
ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው
ግንባርክን አሳየው ለመድብ ለፋሲ ቀድሞ የታገለ መቃይ ተፋላሚ ቀድሞ የታገለ ህግ የበላይ ይሁን ብለህ ያስተማርከው ሉዓላዊነትን በቅርብ የያዝከው የአገር ክብር መላሽ ኢህአፓ እውነት ነው የህዝብ ተስፋነት ግንባርክን አሳየ
ግንባርክን አሳየው
በክብር ይሄዳል ሰው ሊኖር ሰው ሞት
አዋጅ 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 ይደገም አገባ ይደገም ልበ ነጫጩ ባመልኩ አንተን መሳይ ግብሩ የሂትለር መጥፎ ተላላፊ አንድነትን አፍራሽ አስፊ የሰውን ዘር እያለ የሚጠራ ራሱን ህዋት እናት አገርን የጥቁር ጥንያን ሳታስቦ ወሯል። እነ አንቶኔሊ፣ ባርቴሪዮ፣ ጋሊያኖ፣ ጄኔራል ዶቢቶ በአዲስ ቀለም መጥተው ስብሐት በረከትን ደመቀና መስፍን ሂዷንን ተላብሶ ሌሎቹን ተጫምተው ልብ ብለህ ስማኝ አላቆምም እማኝ በኃይለ ማርያም ልብ ውስጥ ቦልቶ በሶሎኒ በሳሞራ ማራት ገብቶ ግራዛኒ ቋንቋህን የሚያውቁ ካራቢኔሮች በላይ ላይ ነግሰው ባንዳ ባንዳ ልጆች ብርሃን በማይፈሩ ጥቁር የቀንጅቦች ህይወት የሆነ ሰቆቃና ገደል አልሻም የምትል እንደ ውሻ መኖር አልቀበል በደል አዋጅ 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 ልብ ብለህ ስማኝ ያልቆጥረም እማኝ በክልል ተቆጠበ ዘር ተሸንሽነ ህዋት በሚሉት ወረርሽኝ በሽታ በማለቅ ላይ ያለ ጽዋትና ማታ ፍትህን ሲንገስ ብለህ የምትጮህ የወገን ስቃይ የሚቆጠቁጥ እየወጋ እንደሹ ለነጻነት ብለህ ከሀገር የተሰደርክ ባርነትን ተገዝ ወንድምን እናት አባትን ልጆችን የገበርክ ልብ ብለህ ስማኝን ያጠቅ ስምማኝ እንደ ቅምማያት ቅድማያት እንደነዚያ ጅግኖች እናትና አባትን ከባንዳ ጋር መብላት እርም የሚሆንብህ አድዋን ስታከብር ብትሆን ባርነትን መግደል አስፈላጊነቱን ለፋሽስት ለባንዳ እጅ ያልመስጠቱን ልትደጋግመው ቅና ልትደጋግመው ቃል ግባ ስለቱን በሁሉም ይበልጣል ሰብአዊ ክብርህ እርመበላቱን ውግዝ በሰማዕታት ውግዝ በሀገር የዛሬዋ ድል ዋና ባለቤቶች እስላም ክርስቲያኑ ኢትዮጵያ ልጆች ብሔረ ዝንጉርጉር ጥቁር ትልማኮሶች ትግሬ፣ ኦሮሞ፣ አማራ፣ አኝዋክ፣ ጋምቤላ፣ ጉራጌ፣ ሽናሻ፣ ሀደሬ፣ ዲሚራ ወለየው፣ አፋሩ፣ ሌላም ሀዲያ፣ ሲዳማ ሳይከፋፈሉ ስብና ሲገፈፍ ወገን ሲቀጠቀጥ አገር ስትደማ እስከ አስኪሙት አስቆ የመጣውን ጠላት ባንዳ ሹምባሽ ሞንታት የሶልዳቶን ማዕት በባዶ እጅ ገጥመው እምቢኝ ለሀገሬን ደጋግመው ፎክለው ክብር እንዳለበሱ ድልም ተጎናጽፈው አንተም እንደነሱ ባልቻ አባብረሶ ሁነ ዘራ የደረስ ደጃች አህመድ ወንዱ አሉላ አባነጋ አሻፈሬን ብላ አድዋን ድገማ አራት ኪሎ ድረስ ሌሊቱ ሳይነጋ ከትግራይ፣ ከወሎ፣ ከጎጃም፣ ከጎንደር፣ ከአርሲ፣ ሲዳሞ፣ ባሌ፣ ከፋሃረር፣ ከገሙ፣ ወለጋ፣ ኢሉባቦር፣ ሸዋ ዳር እስከ ናርተነች ይደገማ ነዋ። በአራቱም ማዕዘን ተረሱና ቆሙ፣ የጥቁርን ታሪክ አድዋን ድገሙ፣ ባንዳ የባንዳ ልጆች ደግሞ ይሰሙ። አዋጅ 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 ይደገም አድዋ። ልብ ብለህ ስማኝ ያልጠራም እማኝ ይደገም ይደገም አድዋ።
የተሰጠኝ ሕይወት ዛሬ በነጻን ሰው ተከፍሎበታል ከደምና ካጥን ስንት ወገን ወደቀ በነጻነት ከቢታችሁ ዛሬ በኩራት በክብር